የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ማክሰኞ ጥቅምት 25 2012 ዓ.ም ምረት ምሽት ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጀምረናል።
ዛሬ የበየነ መረብ ላይ ንግድን የተመለከተ ዘገባ አለን።
ኢትዮጵያ ውስጥ የቴክኖሎጂ መጪ መጥቶ እንገባይበታለን ብለው በተስፋ የሚጠባበቁ ብዙ ሰዎች ነበሩ። በኢትዮጵያን የተሰራ ድርጅት ስለሆነ ደስተው ብሏቸዋል።
የሰማችኋቸው አቶ አብይ ኃይለ ስላሴ ነው። አዲስ መርካቶ የተሰኘው የበየነ መረብ ገበያ መስራች ናቸው። አብረውን ያመሻሉ።
የ2019 ዓመተ ምህረት የሲኤንኤን ጀግኖች የህዝብ ምርጫ ላይ ምርጥ 10 ውስጥ የገባች ኢትዮጵያዊት ተወዳዳሪም እንግዳ ይዘናል።
መጠየቅ ተጀመረለት ሲሆን በጣም በቀደም ተቀቀም ምንድን ነው ፍታቸውን ያዘሩ ለምንድን ነው ይሄን ጥያቄ መጠየቅን የሚለውን ነገር ነበር። ለካ ምንም ነገር እንዳልተቀየረ ተገነዘብኩኝ ማለት ነው። እና አሜ ያስጠቀቀኝ ግን በተጠራ አካባቢ ሄጄ ምንድን ነው የምትጠቀሙት ቢዚ አንድ ጥያቄ የሚገርም ሆኖ ተጉድጓድ ቆፍራል ቆጨነባል እንዴት እንደባንባም የሚፈስት ሲከፈት ይዘጋል እንዴ? ስለዚህ በጣም አስጠቀቀኝና በዛ ሰዓት ምን ታዲያ ምን ማድረግ ነው ያለብኝ? አንድ ነገር መስራት አለበት እንጂ እንዴት ሴቶች ልጆች እንደዚህ ይላሉ መኖር ይችላል ማሰብ ጀመርኩኝ ማለት ነው።
እስከ ዝግጅታችን ማብቂያ ድረስ አብራችሁን ቆዩ።
ይህንንና ሌሎች ለምሽቱ ያዘጋጀናቸውን ብዙ ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና
ኤደን ገረመው አብረናችሁ እንሆናለን። በቅድሚያ ግን
አጫጭር ዜናዎችን እናስደምጣችሁ።
ከዜናዎቹ ጋር ተመልሰን መተናል። በኦሮሚያ ክልል ምዕራብ ሐረርጌ ዞን በአራት ወረዳዎች ላይ ያንበጣ ወረርሽኝ መከሰቱንና ዞኑም ወረርሽኙን ለመቆጣጠር ጥረት እያደረገ መሆኑን አስታውቋል። የዞኑ ግብርናና ተፈጥሮ ሀብት መምሪያ ኃላፊ የሆኑት አቶ አነስ አልዩ በተለይ ለቪኦኤ እንዳስታወቁት ወረርሽኙ እስከዛሬው ቀን ድረስ 1175 ሄክታር ላይ ያረፈ ሰብልን ሙሉ በሙሉ ያወደመ ሲሆን አንበጣው ግን በ17500 ሄክታር ላይ ሰፍሮ እንደሚገኝ አስታውቋል። ዘገባው ያድስ ቸኮል ነው። የሶማሌ ክልል የሲቲ ዞን የሀገር ሽማግሌዎችና አመራሮች ባለፈው ሳምንት የሰላም ሚኒስቴር ባዘጋጀው የአፋርና ሶማሌ የህዝብ ለህዝብ መድረክ ላይ ሶማሌ ተሳታፊዎች አልነበርንም ሲል ከሰሱ። የሶማሌ ነዋሪዎች የሚበዙባትና በአፋር ክልል ስለምትገኘው አወዛጋቢዋ አዳይቱ ወይም ገዳማይቱ ከተማ ላይ በተዘጋጀው መድረክ ላይ የፖለቲካ አመራሮችም የኢሳጎሳ ኡጋዝም ሆነ የአገር ሽማግሌዎች ተሳታፊ አልነበሩም። በተቃራኒው በእለቱ በርካታ የኢሳ ሶማሌዎች ከተማዋን ለቀው እንዲወጡ መደረጋቸውንና የተወሰኑትም ታስረው እንደነበር አስታውቋል። የሰላም ሚኒስቴር ግን መድረኩ በሁለቱ ክልሎች መካከል ሳይሆን አፋር ክልል ውስጥ ባሉ አፋሮችና ኢሳዎች መካከል የተዘጋጀ ነው ብሏል። ኮንፈረንሱ የተካሄደባት የአዳይቱ ከተማ አፋርና ሶማሌ ክልል በይገባኛል ከሚወዛገቡባቸው ሶስቱ ቀበሌዎች አንዷ ናት። አዲስ ቸኮል ዝርዝሩ አለው።
መንግስታት ዜጎቻቸውን ለመሰለልና ምርጫዎችን በሚፈልጉት መንገድ ለመጠምዘዝ ኢንተርኔትን እንደሚጠቀሙ ተቀማጭነቱ ዩናይትድ ስቴትስ የሆነው የኢንተርኔት ነጻነት ተከታታይ ቡድን አስታወቀ። ፍሪደም ሃውስ የሚባለው ቡድን ባልደረባውና ፍሪደም ኦን ዘ ኔት የ2019 የመረቡ ነጻነት በ2019 ዓመተ ምህረት በሚል ርዕስ ዛሬ ባወጣው ሪፖርት ተባባሪ ጸሐፊ የሆኑት አሊ ፊንክስ ለቪኦኤ በሰጡት ቃል የዚህ ዓመት የድርጅታቸው ጥናት ርዕሶች ሁለት እንዳልነበሩና ምርጫዎችን ለማበላሸት መንግስታት የሚያደርጉት ጥረትና ዜጎቻቸውን የሚያሰልፉበት መንገድ መሆናቸውን ገልጸዋል። ቀኝ ነጠቅ ፖለቲከኞችና መንግስታቱ ኢንተርኔትን የሚጠቀሙት ብዙውን ጊዜ ተሳሳቱ መረጃዎችን ለማሰራጨት መሆኑን ፊንክ አመልክተዋል። ፍሪደም ሃውስ የኢንተርኔትን መከታተል ከጀመረ አንስቶ ባለፉት 10 ዓመታት የነጻነቱ ሁኔታ ያሽቆለቆለ መምጣቱን ሪፖርቱ ይናገራል። ኢትዮጵያ ግዙፍ ማሻሻል ካሳዩ ሀገሮች መካከል ብትሆንም ኢንተርኔት አሁንም ነጻ አለመሆኑ ተነግሯል። ኖት ፍሪ ወይም የኢንተርኔት የነጻነት አገር አይደለችም በሚል ምልክቷ ተቀምጧል።
የምስራቅ አፍሪካ በይነ መንግስታዊ ባለሙያዎች 23ኛ መደበኛ ስብሰባ ዛሬ በኤርትራ ዋና ከተማ በአስመራ ተከፍቷል። በዚህ 3 ቀናት በሚቆየው ስብሰባ ከ250 በላይ ከምስራቅ አፍሪካ ሀገራት የመጡ ተወካዮችና አጋር የኢኮኖሚ ድርጅቶች በቀጠናው አዲስ ውህደትና ትብብር ለመፍጠር በሚያስችሉ ጉዳዮች ላይ ይወያያሉ ተብሏል። ዘገባውን ያደረሰን ብርሃነ በርሀ ነው። ለአመታት በሶማሊያ ከደረሱት የጎርፍ አደጋዎች ግዙፍ ሆነው የሰሞኑ የጎርፍ አደጋ ተከትሎ ከ300,000 ሰዎች በላይ ቤት አልባ ሆነዋል። አንዳንድ ያገሩት ክፍሎችም በተለይም በለትወይን የተሰኘው ማዕከላዊ ሶማሊያ አካባቢ በአደጋው እጅጉን ተጎድተዋል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ቃል አቀባይ አንድሬ ማሃቼክ በቀን 3 ጊዜ በ10 በረራዎች 60 ሜትሪክ ቶን አቅርቦቶችን ለማጓጓዝ የጊዜ ቀድ እንደወጣም ተናግሯል። በሌላ በኩል የዓለም የጤና ድርጅት የጎርፍ አደጋውን ተከትሎ በጎርፍ የተጠቁ አካባቢዎች የኮሌራ መነሻ የሆኑና የወባና የተቅማጥ ተዛማጅ ምልክቶችም እየታዩ መሆናቸውን ጠቅሷል። የመንግስታቱ ድርጅትም የጎርፉን አደጋ ተከትሎ በመጪው ሐምሌ የድርቅ ስጋት እንደሚኖር አሳስቧል።
The air operation largely depends on landing
space. ሰፊ ስፋት ያለው ስፍራ በጎርፍ ስለተጠለቀለቀ የአውሮፕላን ስምሪቱ በሚገኘው ለማረፍ በሚያስችል መሬት ልክ በእጅጉ ይወሰናል። ከጋሮቻችን መረጃ እንደተረዳነው ከመዲናይቱ ሞጋዲሾ 340 ኪሎ ሜትር ርቆ የሚገኘው በልትወይኒ አካላይ ሰፈሮች በጎርፍ ተጠለቅልቀዋል። በመቶዎች የሚቆጠሩ ነዋሪዎችም በየቤታቸው ውስጥ በአጣብቂኝ ውስጥ ይገኛሉ።
የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ቃል አቀባይ አንድሬ ማቼክ ናቸው። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁን አምሹ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ኤደን ገረመው እያስተናገድናችሁ እናመሻለን።
አሁን
ወደ ቀዳሚው
ንሳቀር
በኢትዮጵያ ሰሞኑን የተፈጠረው ጥቃትና ግጭት የተጎዱት ቤተሰቦች ምንም አይነት የፖለቲካ ውቀትና ተሳትፎ የሌላቸው እንደነበሩ የሟች ቤተሰቦች ተናግረዋል። ጠቅላይ ሚኒስትር አብይ አህመድ የሰጡትን መግለጫ እንዳልተከታተሉ ገልጸው በእነሱ ላይ የደረሰው በሌሎች ላይም እንዳይደገም የሕግ የበላይነት እንዲረጋገጥም ጠይቀዋል።
አዎ አድማጮች፣ ይህንን በተመለከተ ሰፋ ያለ ማብራሪያን አሰናድተናል። ለዛሬ ከደረሰልን እናሰማችኋለን። አሊያም ግን በነገው ምሽት ጠንከር ብሎ ተሰናድቶ ይቀርባል። ወደ ተከታዩ ዘገባ ነው የምናልፈው። የመላው ዓለምን የግብይት ሂደት ከቀሩት ግኝቶች አንዱ የበይነ መረብ ላይ ግብይት ነው። አማዞንና አሊባባን የመሰሉ ግዙፍ ተቋማት በየዓመቱ በቢሊዮኖች የሚቆጠሩ ገበያተኞችን ያገለግላል። ግብይታቸው በይነ መረብ ላይ ያለ ሸቀጦችን ደንበኞች ደጅ ድረስ ያደርሳሉ።
ባህላዊው የእጅ በእጅ ግብይት በዋናነት በሰፈነባት ኢትዮጵያ ውስጥ የበይነ መረብ ላይ ንግድን ለማስፋፋት አዲስ መርካቶ የተሰኘ አውታር ስራውን ከጀመረ ሰነባብቷል። ሀብታሙ ስዩም ከአዲስ መርካቶ ዋና ኃላፊ አቤ ስላሴ ጋር ስለ አውታሩ የእስካሁን እንቅስቃሴና የበይነ መረብ ላይ ንግድን የተመለከቱ ጉዳዮችን ተወያይቷል።
መርካቶ የአፍሪካ ትልቁ አውላላ ገበያ፣ ብዙ ሺዎች በየለቱ በእጅ በእጅ ግብይት የሚሳተፉበት የሞቅ አድባር ነው። የዚህን ስፍራ ስም የተዋሰው ሌላ ገበያ ግን በበይነ መረብ ላይ የሚገኝ ነው። የዚህ ግብይት አውታር መስራች የሆኑት አቶ አብይ ስላሴ እንደሚናገሩት አውታሩን መጀመር ያስፈልገው በባህላዊው ግብይት ውስጥ ያሉ ውጣ ውረዶችን ለማስቀረት ነው።
ኢትዮጵያ ውስጥ ብዙ አይነት ምርቶችን የሚያቀርቡ ንግድ ላይ የተሰማሩ ሰዎች አሉ። ለእነሱ እንዴት ነው ንግድን ፕሮዳክታቸውን ለዓለም ወይም ደግሞ ለተለያዩ ከተማ ውስጥ ላሉ ኢትዮጵያውያን ሀገር ውስጥ ላሉ ኢትዮጵያውያን ማቅረብ የሚችሉት እሱን እንዴት እናቃልላለን? ሁለተኛ ነገር በርከት ያሉ አቅራቢዎች ምርቶቻቸውን ኦንላይን በሚያደርጉበት ጊዜ ገበያተኛው ማለት የሚፈልገውን ተመልክቶ አነጻጽሮ ጥሩ ዋጋ የሚያገኝበትን ቶሎ አቅርቦት የሚመጣለትን መርጦ ለመግዛት ይችላል ማለት ነው። በዛ ሰዓት ደግሞ የሎጂስቲክስ ሲስተምን ስላለን ማለት ምርቱ እንደተገዛ ቴክ አድርገን ካለበት ቦታ ገበያተኛው ቤት ድረስ የመውሰድ የሎጂስቲክ ዴሊቨሪ ሲስተምም አለን።
የአዲስ መርካቶ ድረገጽን እያሰስኩ ነው። የዕለት ተዕለት መጠቀሚያ ሸቀጦች፣ አልባሶች፣ ኤሌክትሮኒክሶች ለሽያጭ መቅረባቸውን እያየው ነው። ሙሉ በግ ሳይቀር እንደሚሸጥ ይታየኛል። ከዋና ስራ አስኪያጁ እንደተረዳሁት ደንበኞች የፈለጉትን ሸቀጥ ካዘዙ በኋላ በእለቱ ወይንም እስካምስቀን ድረስ ቤታቸው ድረስ ሸቀጡ እንዲደርሳቸው ይደረጋል።
ኢትዮጵያ ውስጥ ይሄ ቴክኖሎጂ መቼ መጥቶ እንገባይበታልን ብሎ በተስፋ የሚጠባበቁ ብዙ ሰዎች ነበሩ። በተለይ ደግሞ ኢትዮጵያውያን ስለሆነ ሌላ ትላልቅ እንደ አሊባባ ወይም እንደ አማዞን መጥቶ ሳይሆን በኢትዮጵያውያን የተሰራ ኢትዮጵያውያን የሚያቀርቡት ድርጅት ስለሆነ በሱ በጣም ደስ ብሏቸዋል።
አቶ አብይ ስላሴ በስካሁኑ የሥራ ዘመናቸው በተለይ አዳዲስ የሥራ ዕድል መፍጠራቸው እንደሚያስደስታቸው ይናገራሉ።
ሌላው ደስ የሚለን ነገር ደግሞ ከሰዎቹ ምንሰማው የሥራ ፈጠራ በሀገሪቷ ውስጥ የሥራ ፈጠራን ይዘን እየመጣን ስለሆነ መንገድ ላይ ለምሳሌ የሚነዱት ድራይቨሮቻችን የገቢያቸው ሰፋ እያለ ስለመጣ እንዲሁም ደግሞ አንትርፕረነሪያል እንዲሆኑ የራሳቸው ድርጅት እንዲመሰርቱ አንዳንድ አሁን በአሁኑ ለምሳሌ ብናየው ለእኛ ድራይቭ ማድረግ የጀመረ አንድ ወጣት የራሴን መስሪያ ቤት ከፍቼ ድራይቨሮች የራሴን መኪና ገዝቼ ለእናንተ አብሬ ልስራ ብሎ አንትርፕረነሪያል እንዲሆን ስለረዳ ነው። እንደሱ አይነት ነገሮች ማየት እንወዳለን። ከእኛ መቅጠር ብቻ ሳይሆን ራሳቸው ደግሞ ሰው ቀጥረው ማሰራት እንደሚችሉ ሲረዱት እሱ በጣም እኛን የሚያረካል። ጉድ ዋና ኢትዮጵያም የመጣንበት ዋነኛ ምክንያት ነው።
በቅርቡ አዲስ አበባ ላይ እንዲከናወን ቀን በተቆረጠለት የአፍሪካ የፋይናንስ ቴክኖሎጂ ጉባኤ ላይ ሐሳባቸውን እንዲያቀርቡ ከተመረጡት መካከል አንዱ ናቸው። ይህንን እድል በመጠቀም የኤሌክትሮኒክስ ክፍያ የበይነ መረብ ላይ ንግድን ለማቀላጠፍ ስላለው ርባና ለማስረዳት እንደተዘጋጁ አጋርተውኛል።
በአሁኑ ሰዓት ትንሽ ኢትዮጵያ ውስጥ መታገዝ ያለበት ሴክተር ኢ-ፔመንት ሲስተም እሱ ላይ ተሳትፈን አዲስ መርካቶ የፊንቴክን ቴክኖሎጂ ከህዝብ ጋር መገናኘት የሚችል መገልገያ መሳሪያ ነው ብለን የምናስበው በኢንተርኔት መከፈል የሚችለው እንደ አዲስ መርካቶ ያሉ ድርጅቶች እኛ መሃል ላይ ያለን ተቋም ስለሆንን በተገልጋዩና በቴክኖሎጂ መካከል ያለን ድርጅት ስለሆንን ያንን እንዴት አድርገን ማሳተፍ እንችላለን። በአሁኑ ወቅት የኔፌ የሚባል የፋይናንሻል ቴክኖሎጂ ድርጅት አለ ኢትዮጵያ ውስጥ። የነሱን ያከፋፈል ስልት ይዘን እኛ ቀርበናል። እዛ ላይ ነው ዋናው ሐሳብ ይዘን ለመቅረብ ያሰብነው።
ከጎረቤት ሀገራት ጋር ሲነጻጸር የበይነ መረብ ላይ የንግድ ዘርፍ ኢትዮጵያ ውስጥ ገና በጅምር ላይ እንደሚገኝ የሚያነሱት አቶ አበይ ስላሴ የአዲስ መርካቶ ህልም በመላው ዓለም ላይ ገናና የሆኑትን አውታሮች ፈለግ በመከተል የዓለም አቀፍ የዲፕሎማሲ መናገሻ ከሆኑት ሀገራት መካከል አንዱ የሆነችው ኢትዮጵያን ከዘመኑ የግብይት መንፈስ ጋር ማቀራረብ እንደሆነ ነግረውኛል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰው ጋቢና ቪኦኤ ነው። ጽዮን ግርማና አይደን ገረሞ እያስተናገድናችሁ እናመሻለን።
ግን አንቺ አሁን የበይነ መረብ ግብይት የሚል ዘገባ ነው የቀረበው። ሳይሽ ትጠራጠሪያለሽ የበይነ መረብ ላይ ግብይት ለማድረግ?
አይገርም። ያገሬ ልምድ አለቀቀኝም። የደፈርኩ ነው
አይደል? ኢንተርኔት ላይ የሚደረግ ግብይት አንዳንድ ጊዜ ካርዶች ምን ስለሚሰረቁ ከካርዶች ላይ ገንዘቦች ስለሚሰረቁ አንዳንድ ሰዎች አይደፍሩም። አንዳንድ ሰዎች ደግሞ በጣም ተዳፍረው የመግዛት ነገር አላቸው። ከእናንተ ቤት የሚዳፈር ሰው አለ?
ባለቤት ነገሮችን ያቀላል። እንግዲህ ወንዶች ወይም ደግሞ ድፍረት አለ። እኛ ደግሞ በዚህ አገር የሚያሰጋ የማንነት ጥያቄም ስላለ እንዳልሹ እንጠነቀቃለን።
እኔም ለነገሩ ከጠንቃቆቹ አንዱ ነኝ። እንግዲህ ይሄ አዲስ መርካቶ አዲስ ነገር ይመስላል፣ እየተስፋፋ ያለ ይመስላል። መልካም እድል ነው የምንላቸው ሌሎችም እንደዚህ አይነት የኢንተርኔት ላይ ግብይትን ከኢንተርኔት ጋር የተያያዘ ቴክኖሎጂ ነክ ነገሮችን ተጠቅመው ራሳቸውንም ሌሎችንም ለመለወጥ የሚሰሩ ወጣቶች በተለይ ካሉ እኛን እንድናነጋግራቸው ታሪካቸውን ለሌሎች እንድናካፍል ቢያደርጉ በጣም ጥሩ ነው ብለን እንመክራለን።
አዎ፣ በፌስቡክ ገጻችን ላይ እንግዲህ በውስጥ ሊተውልን መልእክት ሊተውልን ይችላሉ ማለት ነው። በዚህ አጋጣሚ
ልክ ነው። ሌላ ማስተያየት ካላችሁ ተከታዩ ዘገባ ባንቺ የተሰናዳ ነው። ፍሮይኒ መብራቱ ኢትዮጵያውያን ሴቶች ወራሃዊ የተፈጥሮ ጸጋቸውን በክብር እንዲቀበሉ ለማገዝ ተመልሶ በጥቅም ላይ መዋል የሚችል የሴቶችን የንጽህና መጠበቂያ ሰርታ እያከፋፈለች ትገኛለች። በዚሁ ስራዋ ደግሞ የ2019 ዓመተ ምህረት የሲኤንኤን ጀግኖች የህዝብ ምርጫ ላይ ምርጥ 10 ውስጥ ገብታ ቶፕ 10 ማለት ነው የተወዳደረች ትገኛለች። ስለ ስራዋና ስለ ውድድሩ ነው ያነጋገርሻት። እስቲ አድማጮች የኤደንን ዘገባ አብረን እንስማ።
ኢትዮጵያዊቷ ፍሬወይኒ መብራቱ የዘንድሮ የ2019 ዓመተ ምህረት ምርጥ 10 ሲኤንኤን ጀግኖች መካከል ገብታለች። በዚህ ትልቅ ዓለም አቀፍ ውቅና ያለው ውድድር ላይ ከምርጦቹ 10 ውስጥ ለመካተት የበቃቸው በኢትዮጵያ ያሉ ሴቶች የተፈጥሮ ወርሃዊ ጸጋቸውን በክብር እንዲቀበሉ በማበረከት ላይ ላለችው አስተዋጽኦ ነው። ፍሬወይኒ በገጠሪቱ ኢትዮጵያ ላሉ ሴቶች በድጋሚ መጠቀም የሚችሉት የንጽህና መጠበቂያ ያመረተች ከ300,000 በላይ ለሚሆኑ ሴቶች አከፋፍላለች። በልጅነቷ ወርሃዊ ጸጋዋን ተከትሎ የነበራትን ስሜት እንዴት አስታውሳለች?
እኔ ከቤተሰቦቼ ትንሿ ነኝ። ሁሉም ከኔ በላይ ናቸው ሴቶች ማለት ነው። ለወር አበባ ጉዳይ ምንም ሳላውቅ ነው ያለ። ይህን ሲባል እንግዲህ ከምጨርስ ድረስ ሀይ ስኩል ማንም የማናግረው አልነበረኝም። ከዛም አልፎ ያው ስንሸማቀቅ የሞዴስን ጉዳይ ሳናውቅ ያደግ ይህ ሁሉ በጣም ይጸጽተኛል እስካሁን ድረስ እና እንዴት ብሎ ይሄ ችግር ለሚፈታው የሚልን ነገር አእምሮ ላይ ተቀጥሏል። በጣም አሰቃቂ የሆነ ጊዜ ነበረ ለኔ እንደ ማንኛውም ሴት ማለት። ከዛም ወደ አሜሪካን ስመጣ ሱፐር ማርኬት ሄደሽ የሞዴስን ምርጫዎች ስታይ በጣም ባናቆትና እንዴት እድለኛ ነኝ የሚለውን ጊዜ ነበረ ለኔ። በዛ ሰዓት ግን በሚሊዮኖች የሚቆጠሩ የገጠር ህዝብ ሴቶቻችን እንዴት ብላ ነው ይህንን ምርጫ የምታገኘው የሚለውን ነው በዛ ሰዓት እኔ ጭንቅላት ላይ ማስብ የጀመረው ማለት ነው። እንግዲህ በየወሩም ሲመጣ እንግዲህ ማስታወሴም አልቀረም። ስለዚህ በዚህ ነው ተገፋፍቼ ይህንን ነገር መቀረፍ አለብኝ።
በውጭ ሀገር ቆይታዋ ኬሚካል ኢንጂነሪንግ ያጠናችው ፍሬወይኒ ከአመታት ቆይታ በኋላ ወዳደገችበት ቀዬ ተመልሳ ሴቶችን ስለ ወር አበባ ለማናገር ስትሞክር አሁንም ድረስ በእፍረት መሸሻቸው መፍትሄ ወደ መሻቱ በቆራጥነት እንድትገባበት ገፋፍቷታል።
ወደ ሀገራችን ስንመለስ ሲል አሁንም ማወቅ የምፈልገው ግን ሴቶች እንዴት ይሆን ላይፋቸው የሚለውን በጉጉት ትጠብቅ ነበረ። ተቀይሮ ይሆናል ወይ ያል መጠየቅ ስጀምር ለሴቶች በጣም በመሰቀቀን ምንድን ነው ፊታቸውን እያዞሩ ለምንድን ነው ይህን ጥያቄ ከመሰይቅን የሚለውን ነገር ነበር። ለካ ምንም ነገር እንዳልተቀየረ ተገነዘብኩኝ ማለት ነው። እና አሁን ያሳቀቀኝ ግን በገጠር አካባቢ ሄጄ ምንድን ነው የምትጠቀሙት ምስ አንድ ሴት ጠይቃ በሚገርም ሁኔታ ጉድጓድ ቆፍረን ቁጭ እንላል። እንዴት እንደ ቧንቧ የሚፈስ ሲከፈት ሲዘጋ አይደለም። ስለዚህ በጣም አሳቀቀኝና በዛ ሰዓት ስምን ታዲያ ምን ማድረግ ነው ያለብን? አንድ ነገር መሰራት አለበት እንጂ እንዴት ሴቶች ልጆች እንደዚህ እያሉ መኖር ይችላሉ? ማሰብ ጀመርኩኝ ማለት ነው። ወደ 98% ሴቶች ልጆቻችን ምንም አይነት የሞዴስ ጥቅም የማያውቁ ፓንቲን የማያውቁ ህዝብ ነው ያለ። እንዴት ነው እንደ ሴት ልጅ ያለ ሞዴስን መኖር የምትችይው የሚለውን መቀረፍ አለበት። በቃ በፈረንጅ ከ2005 ጀምሬ ስራ ጀመርኩኝ። ባየሁት በሰለጠነው ዓለም አሁን የአካባቢን ብክለትን በጣም የሚያስቸግረው አለ ሞዴስ። ስለዚህ እኔም ማስበው ያለሁትም ታጥቄ ከመልሶ ጥቅም ላይ የሚውል ነገር ግን ለሴቷ በቃ ተትሸማቀቅ ተተሰብኝ ወይም እንዲሆንብኝ ብላ የማትሸማቀቅበት ምርት ማምረት አለብኝ። ገንዘብ ቆጣሚ መሆን አለበት። ከባቢን ብክለት የሚቀንስ መሆን አለበት። ስለዚህ ይህንን የፈጠራ ሞዴል ሰርቼ በሳይንስና ቴክኖሎጂ ፓተንት አግኝቼ የጀመርኩት ማለት ነው።
ማርያም ሰባ ስትል የሰየመችው ድርጅት ከሌሎች መንግስታዊ ካልሆኑ ግብረሰናይ ድርጅቶች ጋር በመተባበር እነዚህም በድጋሚ በጥቅም ላይ መዋል የሚችሉ የንጽህና መጠበቂያዎችን ለትምህርት ቤቶች በነጻ በማከፋፈል እያገዛት ነው። ከዚህም በተጨማሪ በሴቶች ወርሃዊ ጸጋ ላይ የአስተሳሰብና የባህሪ ለውጥ ለማምጣት በዘጠኝ ቋንቋዎች የተተረጎመ የማስተማሪያ መጽሐፍትን ማዘጋጀት ያከፋፍላሉ።
የግንዛቤ ችግር ትልቅ ነው። በመጀመሪያ ጊዜ ዲግኒቲ ፒሪየድ የሚባል ኦርጋናይዜሽን ተመስርቶ ከ5 ዓመት በፊት ተባብረው በሪሰርች ደግሞ ታግዘው ማለት ነው በ9 የተለያዩ የሀገራት ቋንቋዎች ተተርጉሞ እና በማስተማር ይሄ የተፈጥሮ ጸጋ የሆነ በየወሩ የሚመጣ ለዚህም ነው የሴቶች ልጆች እና ወንዶችን የሚለየን አንዱ ቀንዱ ነገር ይሄ ነው። እኛም የምንፈጠረው እሱ ስላለ ነው። ስለዚህ ይህንን ሲመጣ ሁሉም ባት ይሁን ወንድም ይሁን ይህንን አውቆ እንደ ነውር ሳይሆን እንደ መሰረታዊ ነገር በቃ ተፈጥሮ ነው ማለት። ስለዚህ እንደዚህ ብለን ነው የምናስተምራቸው። ከ300,000 የሚሆኑ ሴቶች ልጆች ተጠቃሚ አድርገዋል። እንኳ ሴት ምን ትለኛለች? ነጭ ልብሳችንን ልናደርግ አረግሽን ያለመሸማቀቅ። ይሄ ማለት የደስታ ቀን ሆነ፣ ከሀዘን ወደ ደስታ የሆነበት ጊዜ ሆነ። ስለዚህ ይህንን ሲሉሽ ታዲያ ምን ያህል ደስታና ምን ያህል ችግራቸውን እንደተቀረፈ ነው የሚያሳይ። እንግዲህ ይህንን ቶፕቴን ወይም 10 ላይ ደረጃ የደረስ ነው ትልቅ ፋይዳ አለው። አሁን የምጠይቀው ለኢትዮጵያኖች ለመላው ዓለም ሕዝብ የተዘጋጀው የሲኤንኤን ሂሮ ቶፕቴን አንደኛው ለመሆን የሕዝብ ድጋፍ ስለሚያስፈልግ በሲኤንኤን ሂሮስ ዳት ካም የሄዳችሁ ድምጻችሁን እንድትለግሱልን በትህትና እንጠይቃለን። ይሄ ማለት ደግሞ ለሀገራችን ገጽታ ይሁን ለአፍሪካውያን ትልቅ ፋይዳ ስላለው የችግሩም ዋናው የሆነውን የሴቶች ጉዳይ በሀገራችን መቅረፍ የተቻለች ሀገር ተብሎ አሻራችንን እንድናሰፍን ድምጻችን ብትሰጡኝ በትህትና እጠይቃለሁ።
ግዙፉ የአሜሪካ የሚዲያ ተቋም ሲኤንኤን የሚያዘጋጀው የሲኤንኤን ጀግኖች ከተጀመረ ዘንድሮ 13ኛ ዓመቱ ሲሆን እስከ $100,000 የሚያስገኝ ሽልማት አለው። አሸናፊዎቹ በሲኤንኤን ግድረ ገጽ ላይ በሚደረግ የህዝብ ምርጫ የሚመረጡ ይሆናሉ። ምርጫው እስከ ህዳር 23 2012 ዓ.ም ለህዝብ ክፍት ይሆናል። አሸናፊዎቹም ህዳር 28 2012 ምሽት ላይ ይፋ ይደረጋሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
ኤደን እናመሰግናለን። እኛም ደግሞ ተከታትለን ውጤቱን በድረገጻችንም በሪዩናችንም ላይ ይዘን እንመለሳለን። ተከታዩ ዘገባችን ወደ መቀሌ ነው የሚወስደን። የዛሬው ዘጋቢዎች መስኮት ዘጋቢያችን ሙልጌታ የዩኒቨርሲቲዎች ሰላምን በመፍጠርና በአንድነት በመኖር ለሀገር አንድነት መስራት አለበት ያሉ ቪኦኤ ያነጋገራቸው የመቀሌ ዩኒቨርሲቲ ተማሪዎችን ይዟል። ስለ ዩኒቨርሲቲ ህይወታቸውና ስለ ወቅታዊ ሀገራዊ ጉዳዮች ያነጋግሯቸዋል። ወደ ሙልጌታ አጽፋ ዘገባ።
ኤርሚያስ አዳነ ከኦሮሚያ ክልል ቢሾፍቱ ከተማ ለከፍተኛ ትምህርት ወደ መቀሌ ዩኒቨርሲቲ መጥቷል። አሁን 3ኛ ዓመት ተማሪ ነው። በዩኒቨርሲቲ ቆይታው በተለያዩ የሀገሪቱ አካባቢዎች የመጡ ተማሪዎች እንዲተዋወቅ እንዳስቻለው ይናገራል።
የከፍተኛ ትምህርት ተቋማት የተለያዩ ባህሎችን ከማሰደቀጽ ትልቅ ድርሻ አላቸው። ምክንያቱም የከፍተኛ ትምህርት ተቋማት በትንሽ ኢትዮጵያ ይመስላሉ። ምክንያቱም የተለያዩ ብሔር ብሔረሰቦች መገኛ እንደመሆናቸው መጠን የተለያዩ ተማሪዎች ከተለያየ ብሔረሰብ ከተለያየ አካባቢ ከተለያዩ የአኗኗር ዘይቤ ካላቸው ሰዎች ጋር የመገናኘት እድሉ ሰፊ ስለሆነ አንዱ የሌላውን የአኗኗር ዘይቤ የማህበረሰብ እሴቶች የተለያዩ ማለት ሁላችንም አንድ አይነት የመጣን በማህበረሰብ አንድ አይነት እሴት አሉ ብዬ አላስብም እና አንዱ የሌላውን የመማር እድሉ ሰፊ ነው። በዛ ነገር ከፍተኛ አስተዋጽኦ አሉ ብዬ አስባለሁ።
ዘመናዊ አውደው የተባለች ተማሪ ደግሞ ከአማራ ክልል ባህር ዳር ከተማ ነው ወደ ዩኒቨርሲቲ የመጣችው።
በሰላም ነበረ የቆየ ነው። ባሳለፍኩት 3 አመት በጣም ደስ የሚል ማለት ያለን ሪሌሽን ከብሔር ብሔረሰቦች ጋር በጣም የተነከረ ነበረ። ከመቀሌ ማህበረሰብ ጋር ደስ የሚል ነው። እንግዳ ተቀባይ ማህበረሰብ ነው መቀሌ። እንደሚሰማው አይደሉም፣ በጣም ደስ የሚሉና አሪፍ የሆነ ሪሌሽን ነው የነበረን። ደስ የሚል ዩኒቨርሲቲ ነው መቀሌ ዩኒቨርሲቲ። ላይፍ ኤክስፒሪየንስ ማለት አንድ ብለን እንደጀመርን አድርጊ ነው የማስበው። ያለን መስተዋድድነት፣ ያለን መስተጋብር ከብሔር ብሔረሰቦች ጋር ደስ የሚል ነው።
ከአዲስ አበባ ከተማ የመጣው የዩኒቨርሲቲ ተማሪ አልአዛር ሙልጌታ የተባለ በበኩሉ በመቀሌ ዩኒቨርሲቲ ቆይታው ከሌሎች አብሮ የመኖር ባህል እያዳበርኩ ነኝ ብሏል።
እስካሁን ካየሁት ድረስ በጣም ደስ ይላል። ፍቅር ነው እዚህ ያለው፣ ምንም ነገር ያለ የለም። በቃ ከሁሉም ጋር ነው የምንግባባውም። ትምህርቱም ጥሩ ነው። ከሌላ ከተማ የመጡ እንትኖች ጋር አለመስማማት ሲኖር ነው ብጥብጥና የሚነሳው ብዬ ማስበው እና እዚህ ያሉ ደግሞ በተለምዶ ሎካል የምንላቸው በጣም ከኛ ጋር ምንም ችግር የለባቸውም። አንድ ላይ ነው የምንበላውም ካፌም ምንም በቃ ችግር የለውም። ስለዚህ እዛ አመጣጡ ምለው ከአካባቢ ነዋሪ ወይም እዛው ያሉ የተወለዱ ሰዎች ጋር ያስተሳሰብ ለውጥ አለ ብዬ ነው የማስበው። ስለዚህ እዚህ ያሉት እንዳየ ነው ምንም ነገር በቃ ከኛ ጋር በደስታ በፍቅር ነው የምንኖረው።
ተማሪዎቹ በሰጡት አስተያየት በዩኒቨርሲቲ ቆይታቸው የብሔር ብሔረሰቦች ባህል ከማወቅ በተጨማሪ በአንድነት በመኖርና በመስራት ውጤት ማስመዝገብ እንደሚቻል አይተንበታል ብለዋል።
ለምሳሌ ከኦሮሚያ ክልል የመጣና ከጋምቤላ ከመጡ ሰዎች አንድ አይነት የአኗኗር ዘይቤ የሚሆን የባህል ሴት አይኖራቸውም። ከኦሮሚያ ክልል የመጣው ከጋምቤላው ክልል ከመጣው ላይ የተለያዩ ባህል ሴቶችን የመቅሰም የመልመድ አይነት የጋምቤላውን ከኦሮሚያ ክልል የአማራውን ከተለያዩ እንደዚህ አይነት ነገሮች አሉ። እንደዚህ አይነት ነገሮች አስተዋጽኦ ከፍተኛ ነው ለማለት ነው። የተማሪውን ለሰላም ያለውን ከፍተኛ አስተዋጽኦ አይቻለሁ። የመቀሌ ዩኒቨርሲቲ አመራር ሂደትን ብቃትም ሊያሳይ ይችላል። ከዛ በተጨማሪ ግን የነሱ ብቻ በቂ ነው ማለት አይቻለሁ። ተማሪው ለሰላም ያለው ፍላጎት ለመማር ያለው ፍላጎት ያለው ነገር አስጠብቆ የመሄድ በተለይ ደግሞ የህዝቡ በተለይ የከተማው በተጨማሪ የከተማው ነዋሪ ወይም የመቀሌ ከተማ ያሉት ህዝብ ለሰላም ያላቸው ፍላጎት ከፍተኛ እንደመሆኑ መጠን ያን ነገር በማስጠበቅ በኩል የሁሉም አካላት ትልቅ አስተዋጽኦ ነበረው።
ካፌ ስትሄድ ትል ክላስ ዶርም አጠቃላይ ዩኒቨርሲቲ በጣም ብሔር ብሔረሰቦችን እንድታውቅ ታደርጋል። ከአንዱ ብሔር ያልተማርከውን ከአንደኛው ብሔር ትማራለህ። አንደኛው ብሔር ላይ እንዴት መዋደድ እንዳለብክ ትንሿ ኢትዮጵያ ናት ዩኒቨርሲቲ ውስጥ የሚባለው እውነት ነው ትንሿ ኢትዮጵያ ነች እና ማታቀውን በደንብ ታውቃለህ ማታቀውን ቋንቋ በደንብ ትለምዳለህ በጣም ደስ የሚል ነገር ነው ያለው ማለት ከሶማሌ ጋር አለ ከኦሮሞ አለ አማራ አለ እንዴ በጣም ቀልቀል ብለን ስንማር አዲስ ብሄር ሌላ ዓለም ነው የምንፈጥረው በጣም ደስ የሚል ነገር ነው ያለው
አንድ ላይ መኖር በጣም ትልቅ ነገር ነው አንድ ሲቀጥል ደግሞ ብዙ ምንማርበትም ለሀገሪቱም ትልቅ እድገት ሊሆን ይችላል ምክንያቱም በተባብረን ስንሰራ በጣም ትልቅ ነገር እንሰራለን ብዬ አስባለሁ ያው አዲስ መጣ ያው ብዙም ያው ከጓደኞች ከአዲስ አይመጡት አንድ ላይ ነው ነው ከዛላ ግን ያው በስፖርትም በምንም እየተግባባ በትምህርትም እየተግባባ ይመጣል እንዴ ግን ዳጋጣሚ ማርኬቲንግ ብዙዎቹ የአዲስ አበባ ልጆች ናቸው ብዙ ምንትን የለም ግን አሁን እኔ በጣም ከሌላ ሰው ጋር ተዋውቃለሁ በስፖርት ምክንያት ምናምን ማለት እዚህ አሁን እንደዛ ስንተዋወቅ በቃ ከርክሩ በቃ በደም ነው ሰና ምን ባባለው ማለት የዶርም ልጅ ደግሞ ያው ከሌላም ከተማ የመጡታሉ ኦሮሚያ ክልል ይመጣል ከአማራ ክልል ይመጣል ስለዚህ አንድ ላይ ነው ነው አሁንም አንድ ላይ ነን በቃ በዛው ነው ተዋውቀነው ግን አሁንም አንድ ላይ ነን ጥሩ ጓደኝነት አለ መስማማትም አለ
በዩኒቨርሲቲዎች ያለውን የአብሮ መኖር መልካሙን ባህል በመውሰድና የሚታየው ችግር ደግሞ በመፍታት ለሀገር ግንባታም ልናውለው ይገባል በማለት ተማሪዎቹ ተናግሯል።
ሀገሪቱ ለምሳሌ ከፍተኛ ትምህርት ተቋማት ካሉ ተማሪ በጣም ብዙ የሚጠብቃቸው ነገሮች አሉ። ከቀለም ትምህርቱ ወይም ደግሞ ከሚማሩ ትምህርት ክፍል በተጨማሪ ማለት ነው። ያም ነገር የሚመጣው ቀደም እንደነገርኩ ግቢስ በሚባላቸው ያኗኗር ያጉረበቱት በሚሄዱበት ነገር ነው ማለት ነው። ያን ነገር ተግባር ላይ ማዋል አለባቸው ነው።
ለሀገሪቱ በዩኒቨርሲቲ ደረጃ ያሉ ፍቅር እዚህ ካስተማር ለሀገሪቱ ማስተማር እንችላለን። እና የዩኒቨርሲቲ ተማሪዎቹ በተፋቀሩ በተዋደዱ ቁጥር እነሱ በተዋወቁ ቁጥር ለሀገሪቱ አሪፍ ነው ብዬ ነው የማስበው። ምክንያቱም እነሱ ናቸው ወጣውም ተራላይም ወይም ረብሻም ሊያስነሱ የሚችሉ ሰዎች። እዚህ ተምረው ወይም እዚህ መስተዋደድነት ፈጥረው ከሄዱ ሀገሪቱ ላይ አሪፍ ነገር ይኖራል ብዬ ነው የማስበው።
አሁን መኖር በጣም ብዙ ነገር ምንማሩ ነገር አለ። አንድ ሲቀጥል ሰላም ይኖራል ጥሩ እንቅልፍ እንተኛለ በያስባ በቃ አብሮ ብንኖር አብረን ተሳስበን ብንኖር በጣም ትልቅ ፋይዳ ነው ኑሮ ትምርታችን ላይ ትኩረት አድርገን እንማራለን ሲቀጥልም በቃ ለዘረኝነት ይባለው ነገርም የማጥፋት ትልቅ ነገር ተጽዕኖ ያመጣል በያስባል።
ለአሜሪካ ድምጽ ሙልጌታ ጽባሃ መቀለ።
በዝግጅቶቻችን ላይ በሚኖራችሁ አስተያየት በፌስቡክ አትቪያ አምሃሪክ በትዊተርም እንዲሁ #ጋቢናቪን በመጠቀም አድርሱ።
gabinavi@voanews.com ኢሜል አድራሻችንን ተጠቀሙ። gabinavi ብላችሁ የኢንስታግራም ገጻችንን ተከተሉ።
2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለgabinavi ብላችሁ መልእክት ካስቀመጣችሁ ይደርሰናል።
የዛሬው gabinavi ዝግጅታችንን እዚህ ላይ አጠናቀን እንሰናበታችሁ ነው።
ፕሮግራሙን በመምራት አብረናችሁ የቆየነው ጽዮን ግርማና
ኤደን ገረመው ነበርን። ዝግጅታችንን በማቀናበር ደግሞ ሞክቤል ያበረው
አብረናችሁ ስናስተናግዳችሁ አምሽተናል። እንግዲህ በነገው ምሽት ደግሞ እንገናኝ። ደህና ደሩ።
Kun Radio Sagale Americati.